ኢትዮጵያ ከሁለት አስርት ዓመታት በላይ ስትጠቀምባቸው የነበሩ የገንዘብ ኖቶችን በአዲስ ለመተካት መወሰኗን አስታውቃለች። አዳዲሶቹ የገንዘብ አይነቶች ህገወጥ የገንዘብ ዝውውርና ሙስናን የመሰሉ ወንጀሎችን ለመከላከል መፍትሄ ይሆናሉ ሲሉም የመንግስት ባለስልጣናት አስታውቀዋል። ለመሆኑ ይህ እርምጃ በኢትዮጵያ ምጣኔ ሀብትና በኢትዮጵያውያን ኑሮ ላይ ምን አይነት አዎንታዊና አሉታዊ ለውጥ ያመጣል? ይህንና ተያያዥ ጥያቄዎች ላይ ማብራሪያ የሰጡን የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ግዳ ናቸው። ከፋይናንስና ምጣኔ ሀብት አንጻር የውሳኔውን አስፈላጊነት በመመርመር ይጀምራሉ።
እኔ ምንም አይታየኝም ፋይናንስና ኢኮኖሚ በኩል ላይ እንዲህ የሚያጣድፍ ነገር ያለ አይመስለኝም። እንዳውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎች ይሄ ነገር ያው ወጪ ይጠይቃል። በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ምንም ከፋይናንስ እና ከኢኮኖሚ ማንሳት አጣዳፊ ነገር የለም ብዬ ነው የማስበው።
የኢትዮጵያ መንግስት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከነዚህ መካከል አንደኛው ህገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጸዋል። ከዚህ አንጻር
ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም። እዚህ ላይ አንደኛ ሙስናን በሚመለከት እንግዲህ ማንኛውም ሰው የድሮ ብሩን ይዞ ይሄድና ይለውጣል። ስለዚህ ልክ ሲለውጥ ከየት አመጣህ፣ ይህንን ስትሰራ ታክስ ከፍለሃል ወይ የሚል ካልሆነ መንግስት ምንም ለውጥ የለውም። ሄደህ ታመጣዋለህ፣ አለቀ ነው። የገንዘብ ዝውውሩን ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄ ነገር ብሩ ከለወጥከው በኋላ የገንዘብ ዝውውሩ ሊካሄድ ይችላል። ለአንድ ወር፣ ለሁለት ወር እስከሚለወጥ ካልሆነ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለሽ እሱን ማጥፋት ነው። ስለዚህ ይሄ በሁለቱ ምክንያት ብዙ ሀገር የተለመደ ጉዳይ ነው፣ ብር መለወጥ። ስለዚህ በቀጥታ ሄደህ የምትለውጥ ከሆነ ብሩ ከየት አመጣኸው፣ እንዴት ያገኘኸው ማትበል ከሆነ ሙስናንም ይሁን ህገወጥ ዝውውርን ብዙም ይለውጠው አይመስለኝም።
የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗል። በዘጠና ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብሎ ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የ200 ብር ኖት ወደ ገበያ እንደሚገባ ተሰምቷል። ይህም የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው?
ቆንጆ ነው፣ ቆንጆ ጥያቄ ነው። አሁን ያልከው ነገር እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናጋገት ምናምን የለበትም። የኖርማል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው 200 እና 200 ኖት መውጣቱ አስፈላጊ ነው። እንደውም እኔ 500 እና 1000 ቢወጣ ሁሉ እፈልግ ነበረ። ምንድን ነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። 100 ብሮቹን አሁን ከተማ ያሉት የምታያቸው ደቀዋል። እነ 1 ብር እና 5 ብር ምናምን ሁሉ ጠፍተዋል። 10ም እንዳይጠፋ ያስፈራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ 200 ኢቨን 500 እና 1000 ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቀላል። አንደኛ የብር መቁጠር ያቀልላል። ሰው በቀላሉ መሸከም ይችላል። ኤቲኤም ማሽኖች አስፈሬጅ የሚሆኑ ነው የሚሆኑ ሲቀንስላቸው። ስለዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን እየሄድክ በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብህ ይችላል። ወይም ሰው ሊጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየው እና 200 እና 500 ቢወጣ እኔ ቆንጆ ይመስለኛል። እንደው ኢኮኖሚው ላይ ይሄ በለወጡ ምንም ለውጥ አያመጣም። ግን መንግስት መጠንቀቅ ሌላው ያለበት ብርህን እንደፈለግክ መጠቀም ላይ ብዙ ገደብ ባያረግ ጥሩ ነው። ምክንያቱም ሰው ብር ላይ ያለው መተማመን ቆንጆ ነው አሁን እና ይህንን መለወጥ የለበትም። ተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለምቻለሁ።
እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል፣ መወሰድ ስላለበት ጥንቃቄ ኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነ ገደቡ 3 ወር ነው፣ አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በህዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው?
እንግዲህ አንደኛው እንዳልከው እኔ ጊዜው አጭር ይመስለኛል። አይ ቲንክ ኬንያ አምና ቀይረው ነበረ። 6 ወር ይሁን አመት ይሁን እንደዚህ ረዥም ኬንያ የረዘመ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል ይሄ ነገር ማርዘም ነው። ሁለተኛው ጥንቃቄ እንግዲህ የተለመደው አሰራር ምንድነው? እንደዚህ አይነት ነገር በአዲስ ኖት ስታወጣ አሮጌው ብር መቃጠል አለበት። ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን ዋጋ ንረት ያመጣል። ስለዚህ ያው ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያደርጋል ብዬ ይተማመናሉ። የተለመደ አሰራር። ሁለተኛው ሰው ያው መረጋጋት አለበት። መንግስትም ይሄ ነገር እንዴት ነው በጣም የሚዳንቅ ነገር አይደለም፣ የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜው ግን ያስረዝሙት ጥሩ ነው።
ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገድዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው?
ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው እና አሁን ፈረንጆቹ ጋር እናንተ ጋር ክሬዲት ካርድ ነው የምትጠቀመው፣ ዴቢት ካርድ ነው። ካሽ በጣም በጣም ትንሽ ነው የምትጠቀመው። እኛ ጋር ያው 80% የሚሆነች የህዝባችን ገጠር ያለው ካሽ ነው የሚጠቀመው። ኢቭን ከተማ የምትመጣ ቶ 80% የሚሆነው እሱ ነው የሚጠቀመው። ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ። ለዚህ ደግሞ ለእኛ የሚመቸው ምንድነው? ሞባይል ባንኪንግ ነው። ባንክ ኢንዲያዎች ሞር ኦር ለስ ወደዛ ተሸጋግረዋል እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አጥቶ ወደ ሞባይል ፔመንት ሲስተም ህዝቡ እንዲሄድ ቢያደርግ ይህ ሁሉ ጣጣ ይህ ሁሉ ወጪ ምንም አይመጣበትም። ሌሎችም ብዙ ጥቅሞች ኖሩ። ዘላቂው መፍትሄ ይመስለኛል።
ፕሮፌሰር አለማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ በእጅጉ አመሰግናለሁ።
አመሰግናለሁ ሀብታሙ።